Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጤና ይስጥልኝ፣ እንደምን አምሽታችኋል። የእሁድ ምሽት መሰናዷችን ጀምሯል። ከእሁድ ምሽት መሰናዶ ጋር ኤደን ገረሙ ነኝ። ለዛሬ ከዚህ ቀደም በጋቢና ቪኦኤ ላይ ከተሰሙ መሰናዶቻችን መካከል ለእናንተ ይሆናሉ ያልናቸውን መራርጠን ይዘንላችኋል። ከጥቂት የኢትዮጵያ ስፍራዎች በቀር መላ ሀገሪቱን ዞሮ ለጎበኘውና ላስጎበኘው ሄኖክ ስዩም ጉዞ የላቀ የደስታ ምንጭ ነው። የጉዞን ያህል ሊያስደስተውና ሊያረካው የሚችል ነገር አለመኖሩንም ደጋግሞ የሚያነሳው ለዚሁ ነው። ከሄኖክ ስዩም ጋር ቆይታ ያደረገው ሀብታም ስዩም ነው፣ እንደሚከተለው ይደመጣል።
ሄኖክ ስዩም ተጓዡ ጋዜጠኛ በሚል የቅጽል ስሙ ይታወቃል። ከጥቂቱ በስተቀር የኢትዮጵያን የተለያዩ ጉራንጉሮች ቃኝቷል። ከሕፃንነቱ ጀምሮ ያለውን በኋላም በጋዜጠኝነት ሕይወቱ ያየለበትን የጉዞና ጉብኝት ፍቅሩን በመጠቀም ዛሬ ብዙሃን ስለ ኢትዮጵያና ኢትዮጵያውያን እንዲያውቁ የሚረዱ አውታሮችን ለመክፈት በቅቷል። የኔና ሄኖክ አጭር ቆይታ የሚጀምረው ከቅርብ ጊዜ እንቅስቃሴዎቹ ነው።
ሙሉ ሰዓት የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ተፈጥሮ ማስተዋወቅ የሚችል ራሱን የቻለ አንድ የሚዲያ ተቋም አላቋቁም ብዬ ሀገሬ ሚዲያ ኮሚኒኬሽን 2000 ዓ.ም ከሚሊኒየሙ በኋላ ሆነ ሆነ ከዚያን ጊዜ ጀምሮ እስካሁን ድረስ በየሶስት ወሩ ቱባ የሚባል መደበኛ በአማርኛ ቋንቋ እየተዘጋጀ የሚታተም የቱሪዝም እና ባህል መጽሔት አሳትማለሁ። ያለማቋረጥ እንግዲህ ባለፉት 10 ዓመታት በኢትዮጵያ ውስጥ ሲታተም የቆየ መጽሔት ነው። ከዛ በተለያየ የመገናኛ ቴክኖሎጂዎች የጉዞ ዘገባዎችን እና የባህልና የታሪክ ርዕሰ ጉዳዮችን እየጻፍኩም እየተረኩም ማስታወቅ ስራዎችን እየሰራሁ ነው የሚገኘው። የዛሬ 5-6 ዓመት አካባቢ ይመስለኛል ድሬቲ በመደበኛነት የጉዞ ማስታወሻዎችን መጻፍ ጀመርኩ። ለመጀመሪያ ጊዜ ከእነሱ ጋር ተሰራ የጻፍኩት የጥምቀት ባህል ርዕሰ ጉዳዮችን ይመስለኛል። ተከታታይ የሆኑ የጥምቀት ባህል አከባበሮች በኢትዮጵያ ገጽታ እንዳላቸው እዛ ጽሁፍ ላይ እንግዲህ ኤዲተሩ ተጓዡ ጋዜጠኛ ሄኖክ ስዩም ይህ አይነት አካባቢ ይገኛል፣ እንዲህ አይነት ነገር ያስተዋውቀናል የሚል ነገር ይዞ ወጣና ከዚህ ስም ጋር ተዋወቅኩኝ ማለት ነው በይፋ።
ሄኖክ፣ በእስካሁኑ የስራ ዘመንህ ምን ያክል የኢትዮጵያ ክፍሎችን ጎብኝተሃል?
ማለት የተለያዩ አካባቢዎችን አይቻለሁ። ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዚያ ውጭ ኢትዮጵያ ትልቅ ሀገር ናት እንደምታቆም እንደምታምነውም አይቻታለሁ። አዎ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት እችላለሁ።
ሄኖክ፣ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው?
ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የምችልበትን ጉዳይ እስካሁን ድረስ ላስብም አልችልም። ባስብም የሚመጣ አይመስለኝም። ቢመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምንም። ሁለተኛው ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ፣ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ፣ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ውድመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮሃለሁ እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው። እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብለው የሚያስቡ ወገኖቻችን ቅርሶቹን በክፉ ዓይን በማየት እንዲወድሙ፣ እንዲጠፉ፣ ከታሪክ መዝገብ እንዲጻፉ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን የምንም የማስተዋወቅና የተግባቦት ስራ እየሰራሁ ነው። ከዚህ ከመደበኛ መጽሔት ውጪ በተለያዩ እዚህ ሀገር ላይ በሚታተሙ መጽሔቶችም በአንድ መልኩ እንደነ ፍትህ እንደሚታዛ ባሉ መጽሔቶች ላይ ጽሁፎችን እየሰጠሁ ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ ጥራለሁ። ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ፣ ብዙ ኢትዮጵያ የሚባል። ይህን ፕሮግራም ሌላ ጉዳይ የለውም። አሁን ያልኳቸውን ሀሳቦች በምስልና በድምፅ አስረድቶ ወደ ሰው ዘንድ ለማድረስ እየተፈጸምኩበት ያለ አንድ መንገድ ነው።
መሰል ጉዞዎች አድካሚ ናቸው፣ የገንዘብ አቅምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥሙህ ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው?
አሁንም ድረስ ከባድ ነው። ምክንያቱም ጠንከር ያለ ልምድ እዚያ ጋር ስለሌለ እንደዚህ አይነት ጉዞዎች ከየትኛውም ወገን ድጋፍ የላቸውም፣ ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው፣ ወይም የበጀት እጥረት ነው። የበጀት እጥረት በጣም 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 ፈታኝ ነው። የፈለክበት ቦታ እንደፈለክ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜቴን የሚጎዳው ነገር ነው። ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ነው። ለምሳሌ ቢና ፍቅር መማቸሄድባቸዋል አንድ አካባቢዎች እየተፈጠሩ መጥተዋል። አሁን ከቅርብ ጊዜ ወዲህ ያኮረፉ የተቆጡ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለውን ክፍተት መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ርቅ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ እንደፈለክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባትና ተፈጥሮን እንደ መዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጉዞዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለሁ ብለህ ስታስብ ምን ፈልገህ ነው? ለምን ዓላማ ነው የመጣኸው ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም።
ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍለን ትችላለህ?
ብዙ ነው። በቅርቡ ኢትዮጵያ ውስጥ በእድሜ ምክንያት ጨበራ ጭርጭራ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። በእርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው። ሹለሬ ይባላል። ሹለሬ ማለት ቆንታ ቋንቋ አድፍቶ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ዱሩን የማያስደፍር በዱሩ ላይ የበላይነቱንና ጉልበቱን ያስመሰከረ አዳኝም የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዝሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከ400 በላይ ከሚሆን የዝሆን መንጋ ጋር ተገናኘ። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዝሆኖች ለማየት አንድ ዝሆን፣ አምስት ዝሆን፣ አስር ዝሆን ቢሆን ደስ ብሎን የምናይ ይመስለኝ ነበር። ግን አይደለም፣ የገጠመን 400 አካባቢ ይሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራው እና ሁል ጊዜም ከሱ ዝሆን ጊዜ ላተረፈኝ ብሎ ሰዎች ሲናገሩ የማደምጠው ዝሆን መካከላቸው አለ እና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍርሃት ያንን ለማምለጥ ያደረግነው ድካም የወጣኑ ተራራ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ እድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረው እና በጣም ቀላል መንገድ እያለ አሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ የሄድንባቸውን አረሳውም። ዛሬም የጨበራ ጭርጭራ ብሔራዊ ፓርክን ሳስብ የአስፈሪና ኃይለኛ ዝሆን ለቀናት እዛ ጫካ እንደዛ እየዞርን እዛው አድረን እንደገና በሁለተኛው ቀን የወጣ ነው እና ያሳለፍን የማይረሳ ድካም ጊዜ ሁልጊዜም አብሮኝ ይኖራል። ያም ሆኖ አሁንም ድረስ የሚወደው የተለየ ትርጉም የሚሰጠኝ እንስሳ ዝሆን ነው።
አንድ ቀን ኢትዮጵያን ዞሬ መጎብኘት እፈልጋለሁ የሚል ሰው ቀድሞ ሊዘጋጅባቸው የሚገቡ የተወሰኑ ነገሮች ምንድን ናቸው?
ኢትዮጵያን መጎብኘት አለብኝ ብሎ የሚያስብ ሰው መጀመሪያ ኢትዮጵያ ውስጥ የትም አካባቢ እሱን የሚጠላው ምንም አይነት ጠላት የሆነ ማህበረሰብ እንደሌለው ይመጣል። ቀጥሎ የሚሄድበትን አካባቢ ባህል እንዴት አድርጌ ነው እንደራሴ ባህል ተቀብዬ አብሬ የማሳልፈው ይላል። ከዛ ውጪ መጠነኛ የሆኑ በተለይ ከሌላው ዓለም የሚመጣ ወይም ደግሞ ከከተሞች አካባቢ የሚሄድ የመሰረተ ልማት ችግር፣ የመንገዶች አለመመቻቸት እንዳለ ያስብ። እነዚህ ሶስት እንግዲህ ይፈጠና በእነዚህ ሶስት ተዘጋጅተው ኢትዮጵያ መጎብኘት የጀመረ ሰው ከዛ በኋላ አይወጣም የሚል እምነት ነው ያለኝና ይህንን ሳልገልጽ አላልኩም።
ሄኖክ ስዩም፣ ላካፈልከን ነገር ሁሉ እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ። መልካም
የዘንድሮ የጸረ ጾታዊ ጥቃት የ16 ቀናት ዘመቻ ከጀመረ ጥቂት ቀናት ተቆጠሩ። የዘንድሮ መሪ ቃል ድጋፍ፣ ምላሽ፣ መከላከልና ማሰባሰብ በሚል መሪ ቃል ህብረተሰቡን ለማምቃት እየተሰራ ይገኛል። ከዚህ ቀደም በጋቢና ቤ ከተሰሙትና ከዚህ ርዕሰ ጉዳይ ጋር ተያያዥነት ካላቸው ሴቶችን መደገፍ ላይ ካተኮሩ መሰናዶዎች መካከል አንዱን መርጠንላቸዋል። በኢትዮጵያ ትምህርት ቤት የሚገቡ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ድረስ ግን ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች ውስጥ የሚማሩ በመሆናቸው ከወንድ አቻዎቻቸው የበለጠ ትምህርታቸውን ያቋርጣሉ። ቀድመው ከነበሩት በሴቶች ትምህርት ዙሪያ ግንዛቤ የማነስና የአቅም ውስንነት፣ ያለ እድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ባለሙያዎች ያስረዳሉ። ስመኝሽ የቆየ በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅራለች።
በባህር ዳር ከተማ ቀበሌ አንድ ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀንበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቡ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምትችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ ሀገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ላፍታ ላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች።
9ኛ ክፍል ላይ ነው ያቋረጥኩኝ። ወደ አረብ ሀገር ለመሄድ ነበረ ሶስትና አብረን ያስጨረስናል። 6-7 አመት ስለሆነ ብዙም አላስታውስም፣ ግን 15 ብር ያው ተዳድሬ ኔ ገንዘብ ለማግኘት ነበረ። ያው ኑሮን ሁኔታ ለማስተካከል ነበረ። ያው እጀ ደርሸ መጠው አልተሳካም። መዛም ምንም አንድ አመት ቆይ መቻ አረብ ሀገር።
ብርቱካን ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች፣ ግን እሱም አልተሳካም ትላለች ብርቱካን።
ትዳር ውስጥ ገብቼ ነበር፣ ግን ምንም ለውጥ የለውም። ዙሮ ያው ተወጥን የገባው ምንም ለውጥ የለውም። ከሱ ጋር ብዙ ስምምነት የለንም። ቤት ውስጥ የትዳር ውስጥ አላተሳካም። ያው ተለያይቻለሁ። አሁን ያው ከእናቴ ጋር ነው የምኖር።
ልክ እንደ ብርቱካን በአፍላ እድሜያቸው ራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምጽ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ።
በዋናነት አሁን ዘልቀው ሄደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንደ አንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ደቡብ ወሎ አካባቢ እንደ አንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው።
አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገ ወጥ መንገድ በደላላ አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገወጥ ፍልሰት ይዳርጋል ይላሉ።
ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠን ከወንዶች። ያ ማለት ሴቶች ተወዳዳሪም ናቸው በትምህርት ደረጃም እየዘለቁ መሆናቸውን የሚያሳይ ነው። ይህ ሙኖ ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት ያለዕድሜ ጋብቻ ቀርቷል፣ የህገወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና ኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድር የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁን ኮሮናም ባለው እና ሀገሮችም ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይም፣ ነገር ግን ይህን ችግር እስክንፈታ ድረስ ይቆማል ብለን አንገምት።
በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገርነውና በባህር ዳር ከተማ SOS ትምህርት ቤት መምህር የሆነው ደጉ ምን አለ፣ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከምጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የትም አንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል።
ከፍተኛ የሆነ ስራ አጥነት ሁኔታ አለ። ፈርቲኛው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምንም ለምን አይነት ተጽዕኖ ፈጠረ? ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን የሚለው አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። በዚህም ምክንያት ምን ያደርጋሉ ልጆች በቃ ባቸው የትኛውንም አይነት ስራ ሰርተን ታኔ ሀብታችን ማሳደግ ይሻለናል የሚል አይነት መንፈስ አላቸው። ልጆቻችን በተለያየ መልኩ ወደ አረብ ሀገርም ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኝ የሆነ እንትን እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቨን ከአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢቨን በእንደሱ አይነት በህገ ወጥ ደላሎች ጋር ሆነው ወደ ተለያዩ ሀገሮች የመሄድ ሁኔታ አለ።
በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት መርጣለው ትላለች።
ያው ቤተሰብ መብላት ስትይ መታረዩ ነገር ስለሌለ ያው ትኩረቱም ወደ ስራ ይሆናል፣ ገንዘብ ለማግኘት ይሆናል። ገንዘብ መልስ ደግሞ ያው ወደ ትምህርቱም ብዙም ትኩረት ስለማሰጩ ብትማርም ይሄ ላይ ይቀበል ይችላል። ትኩረትም ላታረጊ ትችያለሽ ወደ ትምህርት ስራማ እዛ ነው። እዚህ ምንም አይነት አስተያየ አስታሪ እዛ ግን ጠንካራ ብለሽ የመስራት ማላማማልሽም ምን ላረግ ነው የሄድኩኝ ብለሽ ያን ነገር ታስበለሽ ትሰሪያለሽ።
ከህገ ወጥ ፍልሰት በተጨማሪ ታዳጊ ህጻናት በጾታቸው ምክንያት ሲደርስባቸው የኖረው የኃይል ጥቃት፣ ያለ እድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መርሃ ቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሃና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ ያለች ይህን አይነቱን ያለ እድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ 9ኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እህቷ ግን በ15 ዓመቷ ከ8ኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሃና በሀዘን ትናገራለች።
15 ዓመቷ ነው። አሁን 8ኛ ክፍል ነበረች። ያቋረጠችበት ምክንያት ልታገባ ስለሆነ ቤተሰብ አግቢ ብለውት ነው። ገበሬ ነው የምታገበው። በጣም ያዘንኩት ምክንያቱም እህቴ ተምራ ጥሩ ደረጃ እንድደርስ ነው የምትፈልገው። ቤተሰብንም ብጠይቅ እናቴን አናግሪያት ነበረ እንዲ ያሉ እነሱ እዛ ሆኖ ይድሩ ነበረ። ምክንያቱም እዛ እስከ 15 ዓመት ድረስ ያሉት ህጻናቶች ያገባሉ።
በቤኒሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከ25 ዓመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙልጌታ አድሜው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ።
በሰራውበት አካባቢ በተለይ በቤኒሻንጉል ጉሙዝ ክልል በአካባቢ ያሉ ጎልድ ማዳሪዎች ይመስላሉ። አንደኛ በለውጥ ጋብቻ አለ። በባህዘር ጉሙዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል። በሴቶች በተለይ በቤኒሻንጉል ጉሙዝ በነበሩበት ወዳንድሮ ወረዳ አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየው። ስለዚህ በአንድ ዓመት አንደኛ ተፋፋቸው 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያሉ ደረጃ ትምህርት ቤት 1000 ተማሪዎች ወደ ሴቶች ናቸው፣ 1020 ምናምን ወንዶች ናቸው። እና ሲታይ በንጽጽር በአማራ ክልል ባህር ዳር አካባቢ ዙሪያ ያለው የተሻለ ነገር አለ። ነገር ግን አሁን ያለ እድሜያቸው አስተውሎት የነገር ባህል አለ። እኛም እንደሰቶች ባለፈው ዓመት አንዲቱ ወላጅ ታዋያሰብ ጋብቻው እንዲቆዩ ያደረግንበት ሁኔታ አለ። እና 16-17 ዓመት ወልዳ ተብለው በበዳር በተለያዩ ምክንያት በህግ አካል እንዳይጠይቁ ሌላ ተወሰንዲዞ ሰዎችን በማድረግ የመዳር ሁኔታ ይታያሉ በባህር ዳር ዙሪያ።
አቶ ሙሉጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከ15 ወደ 50 ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን 3 ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ።
በቤኒሻንጉል ቀደም ሲል እንዳልኩሽ አንደኛ ከአንድ እስከ 4 ያለው ሴቶች በዛ ሲሉ 5-8 ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰረት ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት መንገድ ተጉዞ ግንባሩ ይገባል ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤኒሻንጉል ላይ። እና ከዛ አንጻር ተማሪዎች በጣም የማቋረጡ ይከሰታል። ረዳት ያሉ በዛ ደግሞ የተለያዩ ሴት ጾታዊ ጥቃት በሚፈጸምባቸው ወላጆች ለመላክ ችግር ይገጥማቸዋል። ወደ ደ ሴት እየሳብ ስለሚሄዱ በአንድ ያክል መጠራት ከፍተኛ ቁጥር ይገባል። እስከ 4 ከፍተኛ ቁጥር ይገኛል። ከ5-8 ደግሞ ቀንሶ ይገኛል። ወደ ሀይስኩል ሴትም እየሳሳ 20% አካባቢ ነው በተሳትፎ ስንለካቸው።
በቤኒሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ጾታዊ ጥቃት ለመቀነስና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደተደረገ አቶ ሙሉጌታ ይገልጻሉ። ነገር ግን ያለው ችግር ህብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም።
በዚህም ሲል ክልሉ ራሱ እንዲሁም አንድ የሴቶች አዳሪ ትምህርት ቤት ያቋቋመዋል በግልገል በለስ ከተማ። እንዲሁም አሁን ደግሞ ሌላ ከእንግሊዝ ሀገር መንግስትም የተፈቀደ ሴቶችን በአዳሪ ሙሉ ነዛ ይዞ ወጣቸው ይዞ የሚያስተምርም የተቋቋመ ድርጅት አለን። በተለይዛ የሴቶች ጫና አለ። ወደ ሀይስኩልም የማይደርስበት ሁኔታ አለ። የስራ ጫና አለ። ከዛ ነጻ ሆነው እንዲማሩ በሚል ሁለት አዳሪ ትምህርት ቤቶችም የተቋቋሙበት ሁኔታ ነው ያለው።
በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር SOS አስተማሪ የሆነው ደጉ ያስረዳል።
ልጆቹ ገና ቲኒጀሮች ናቸው። በስነ ልቦና ያህል የዳበሩ አይደለም። የከተማን ህይወት በደንብ ያለመዱ ሲሆኑ እና እዚህ ጋር በሚፈጠሩ ትንኮሳዎች ብዙ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር እየማስበው የከተማውን ህይወት እነሱ ያደጉበትን ህይወት መላመድ እንትን ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ ያልተፈለገ እርግዝና ለምንም ተዳርገው ትምህርታቸውን እንዲያቋርጡ የሆነበት ሂደት ይፈጠራል።
ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደጉ ይገልጻል።
አሁን በተለይ በዚህ 2-3-4 ዓመት አካባቢ የመጡ አንዳንድ ችግሮች አሉ። ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው መማር የሚል ስጋት አላቸው። ከአካባቢያቸው ወደ አለ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል። ብዙዎቹ መንግስት አሁን ትልቅ ስራ የሚጠብቀው ከፍተኛ ትምህርት ላይ ያለውን የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስሩ መሆን መቻል ያለበት ነው። ምክንያቱም እዚያ ድረስ ደርሰውም እጅ እንደዚህ ችግር ይደርስልኛል የሚል ስጋት እየገጠማቸው አሁን እያቋረጡ ያሉ ልጆች አሉ።
በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገርናቸው የነቀምቴ ከተማ የትምህርት ቤቶች ጽፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውና ትምርታቸውን የሚያቋርጡ ሴት ተማሪዎች ቁጥር 1.3 ከመቶ ብቻ መሆኑን ነግረውናል።
የተሻለ ነው። መደገጠር ከተማ የገጠር አካባቢ ላይ ያለው ያላቻ ጋብቻ ያለ እድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ 2-1% ቢሆን ነው የተሻለ ነው። በአካባቢ በብዛትም ባይሆን ወደ ውጭ ሀገር ተታለው የሚሄዱ ተማሪዎች ሊኖሩ ይችላሉ። ቤተሰብ ሳይሳካላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። እዛም ደርሶ ሳይሳካላቸው ወደ ሀገር ቤት ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው።
በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ሕጻናት ላይ የሚደርሱ ጾታዊ ጥቃቶች፣ ያለዕድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ህጻናት ላይ የደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን የሁድ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ኤደን ገረሞ በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት በመደበኛው መሰናዷችን እስከምንገናኝ ድረስ ደህና ደሩ።